የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የነሐሴ 15 2015 ዓመተ ምህረት የሰኞ ምሽት መሰናዷችን ጀመረ። Human Rights Watch የሳውዲ የድንበር ወታደሮች ከየመን ወደ ሳውዲ አረቢያ ድንበር ለመሻገር ሙከራ ባደረጉ በመቶች የሚቆጠሩ ኢትዮጵያውያን ጥገኝነት ጠያቂዎችና ፍልሰተኞችን ገድለዋል አለ።
በተራራው ለአምስት ቀናት ያህል ተጓዘን። በቡድን ሆነን ነበር የምንጓዘው። በትንሹ 300 የምንሆን ሰዎች ነበርን። አብዛኞቹ ቡድኖች ሴቶች ናቸው። ከዛ ከድንበር ጠባቂዎች ተተኮሰብን። ግዙፍ የሮኬት ላውንቸር ነበር ወደኛ እየተተኮሰ የነበረው። እንደ ቦምብ ነበር። ከ300 ሰዎች 150ዎቹ ሞቱ።
የሰማችሁት ከፍልሰተኞች መካከል አንዷን ነው። ሙሉ ዘገባው በምሽቱ አብይ ርዕስ ይደመጣል። በሌላ በኩል ደግሞ 3 የኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛ ወረዳ ነዋሪዎች በፋኖ ታጣቂዎች መታገታቸውን የሚሉትና ሌሎች ዘገባዎችንም ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የነሐሴ 15 2015 ዓ.ም ተምረት የሰኞ ምሽት መሰናዶ የመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ የድምጽና ምስል ምህንድስናውን ይከውንልናል። የምሽቱ ዋና አዘጋጃችን ቆንጅት ታዬ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ሳውዲ አረቢያ የወሰን ዘቦች በመቶች የሚቆጠሩ ኢትዮጵያውያን ፍልሰተኞችን ገድለዋል ሲል አንድ የሰብአዊ መብቶች ተሟጋች ቡድን ከሰሰ። ኮሎኔል አለበል አማረ ተይዘው ያሉበትን እንደማያውቁ ቤተሰቦቻቸው ተናገሩ። በውጊያ ለተጠመደው የሱዳን ሕዝብ ዓለም አቀፉ ማህበረሰብ ተጨማሪ እርዳታ እንዲሰጥ ተጠየቀ፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ። የሳውዲ አረቢያ የወሰን ዘቦች በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን ገድለዋል ሲል አንድ የሰብአዊ መብቶች ተሟጋች ቡድን ወንጅሏል። የሳውዲ አረቢያ የወሰን ዘቦች በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችንና ከለላ ጥያቄዎችን መግደላቸውን የሰብአዊ መብቶች ተሟጋች ቡድኑ ሂዩማን ራይትስ ዋች ነው ዛሬ ያስታወቀው። ድንበር ጠባቂዎቹ በኢትዮጵያውያኑ ላይ የመንና ሳውዲ አረቢያ ድንበር ላይ ግድያ የፈጸሙት ከመጋቢት 2014 ዓ.ም እስከ ሰኔ 2015 ዓ.ም ባለው የአንድ ዓመት ጊዜ ውስጥ እንደሆነ ባስታወቀበት በዚህ ሪፖርቱ አድራጎቱ አሁንም እንደ ቀጠለ መሆኑን ቡድኑ ጠቅመዋል። እንዲህ አይነቱ በፍልሰተኞች ላይ ግድያ መፈጸም የሳውዲ አረቢያ መንግስት ፖሊሲ ከሆነ በሰብአዊነት ላይ የተፈጸመ ወንጀል ነው ሲል ሂዩማን ራይትስ ዋች ጠርቶት የመንግስታቱ ድርጅት ምርመራ እንዲያደርግ ሲል አሳስቧል። በርዕሱ ላይ የተሰናዳ ዝርዝር ዘገባ በዕለቱ አብይ ርዕስ ይቀርባል። የቦትስዋና ፖሊስ በጭነት ተሽከርካሪ ላይ ተጨናንቀው የተጫኑ ኢትዮጵያውያን ፍልሰተኞችን መያዛቸው ተዘገበ። 40 የሚሆኑ ሕጋዊ ሰነድ የሌላቸው ኢትዮጵያውያን አጭቆ ሲጓዝ የነበረው የጭነት መኪና በቁጥጥር ስር አውለናል ሲል ነው የቦትስዋና ፖሊስ ያስታወቀው። ወደ ደቡብ አፍሪቃ ይጓዝ በነበረው በዚህ ተሽከርካሪ ውስጥ ከተገኙት ኢትዮጵያውያን መካከል የ10 ዓመት ታዳጊ ልጅም እንዳለበት ፖሊስ አመልክቷል። ከዚሁ ጋር በተዛመደ 3 ሰዎች ተይዘው በሕገ ወጥ የሰው ዝውውር ወንጀል ክስ ፍርድ ቤት ቀርበዋል። በአገሪቱ ሰሜናዊ ክፍለ ግዛት አሰሳ ሲያካሄዱ የተገኙት ኢትዮጵያውያኑ ጥበቃ በሚያገኙበት ቦታ እንዲያርፉ መደረጉንና የጤና ምርመራ እየተደረገላቸው መሆኑንም የቦትስዋና ፖሊስ ቃል አቀባይ ጋር ባጋሊ አመልክተዋል። በማኅበራዊ መገናኛ ላይ የሚዘዋወር ቪዲዮ ተሽከርካሪ ላይ የተገኙት ኢትዮጵያውያን ከወገብ በላይ እርቃናቸውን እንደሚታዩና መኪናው ላይ ተዘግቶባቸው በሙቀት መሰቃየታቸውን ሲናገሩም ይሰማሉ። በውጊያ ለተጠመደው የሱዳን ህዝብ ዓለም አቀፉ ማህበረሰብ ተጨማሪ እርዳታ እንዲሰጥ ተጠየቀ። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ዋና ጸሐፊ ጃጋን ፓጌንት ትናንት እሁድ ለአሶሺየትድ ፕሬስ በሰጡት ቃል የእርዳታ ድርጅቶቹ ሱዳን ውስጥ በሁለቱ ጄኔራሎች መካከል በሚካሄደው ጦርነት የተጠመደውን ህዝብ ለመርዳት ከጠየቁት 45 ሚሊዮን ዶላር ውስጥ እስካሁን ያገኙት 7% ብቻ መሆኑን አመልክተዋል። ዓለም አቀፉ ማህበረሰብ ባለፈው ዓመት ከሩሲያ ወረራ ሸሽተው ለተሰደዱ ዩክሬናውያን ያሳየውን ድጋፍ ለሱዳን ድጋፍ እንዲሁም ለሱዳን ህዝብ እንደሚያሳይ የዓለም ቀይ መስቀልና ጨረቃ ፌዴሬሽን ባልስልጣኑ ተማጽነዋል። ለዩክሬን የተደረገው ዓለም አቀፍ ድጋፍ ጥሩ ምሳሌ ነው ያሉት የአይሲአርሲ ዋና ጸሐፊ አሁን ደግሞ ለሱዳን ተመሳሳይ ድጋፍ ማሳየት ይገባናል ነው ያሉት። የረድኤት ድርጅቶች ሱዳን ውስጥ በጦርነት ለተጠመደው ህዝብ ከተጠበቀው 45 ሚሊዮን ዶላር በተጨማሪ አገራቸውን ጥለው ወደ አጎራባች ሀገሮች ለተሰደዱ መርጃ የሚሆን የተጨማሪ የ35 ሚሊዮን ዶላር ድጋፍም ተማጽነዋል። የዓለም ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ዋና ጸሐፊ ተጨማሪ እርዳታ ተማጽኖን ያቀረቡት ሱዳንንና ግብጽን ወደሚያዋስነው ድንበር አካባቢ ተጉዘው ከሱዳናውያን ስደተኞችና ከድንበር ጥበቃ ባለስልጣናት ጋር ከተገናኙ በኋላ መሆኑን የአሶሺየትድ ፕሬስ ዘገባ ጨምሮ ገልጠዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የአፍሪቃ ቀንድ ልዩ ልዑክ ማይክ ሃመር በዚህ ሳምንት ወደ ስዊድንና ስቶክሆልም እንዲሁም ወደ ቤልጅየም ብራስልስ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። በስቶክሆልም የስቶክሆልም ዓለም አቀፍ የውሃ ጉዳይ ተቋም በሚያስተናግደው የዓለም የውሃ ሳምንት ጉባኤ ላይ ይካፈላሉ ተብሏል። የስቶክሆልም ዓለም አቀፍ የሰላምና ምርምር ተቋም በሚያስተናግደው ውይይት ላይም እንደሚካፈሉ ተመልክቷል። አምባሳደር ማይክ ሃመር የታላቁ የኢትዮጵያ ህዳሴ ግድብን በሚመለከቱ ጉዳዮች ዋናው የዩናይት ስቴትስ መልእክተኛ እንደመሆናቸው የውሃው አያያዝ አጠቃቀምና ተደራሽነቱን የሚመለከቱ ስምምነቶች ለአፍሪካ ቀንድ ጸጥታና መረጋጋት ሊያበረክቱ ስለሚችሉት አስተዋጽኦ እንደሚወያዩም ተመልክቷል። አምባሳደር ሃመር በሚቀጥልም ወደ ብራስልስ ያመሩና ኢትዮጵያና ሱዳንን በሚመለከቱ ጉዳዮች ከአውሮፓ ህብረት ባለስልጣናት ጋር እንደሚወያዩ ይኸው ከውጭ ጉዳይ ሚኒስትር የወጣ መግለጫ አመልክቷል። ኮሎኔል አለበል አማረ ተይዘው ያሉበትን እንደማያውቁ ቤተሰቦቻቸው ተናገሩ። ቀድሞ በነበረው የአማራ ክልል አደረጃጀት የሰላም ግንባታና የደህንነት ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማረ ባለፈው ሐሙስ ከመስሪያ ቤታቸው ጸጥታ አስከባሪዎች ናቸው በተባሉ ሰዎች ተይዘው መወሰዳቸውንና ቤተሰቦቻቸው ያሉበትን እስካሁን እንደማያውቁም ለአሜሪካ ድምፅ ተናግረዋል። ኮሎኔል አለበል ከሚሰሩበት የአማራ መንገድ ስራዎች ድርጅት የተወሰዱት ከሁለት ጠባቂዎቻቸው ጋር መሆኑን ወንድማቸው አቶ ገበየው አማረ መግለጻቸውን ዘጋቢያችን አስቴር ምስጋናው ከአዲስ አበባ አድርሳናለች። ኮሎኔል አለበል በሰኔ 2011 ዓ.ም የአማራ ክልል ከፍተኛ አመራር አባላት ላይ ከተፈጸመው ግድያ ጋር በተያያዘ ተጠርጥረው ለጥቂት ወራት ታስረው እንደነበርም ተገልጧል። በሌላ በኩል በአማራ ክልል የአስቸኳይ ጠቅላይ መምሪያ እዝ ባለፉት 13 ቀናት አከናወንኳቸው ብሎ ባወጣው የግምገማ ሪፖርት በአብዛኛው የክልሉ አካባቢዎች ህዝቡ ከጸጥታ መዋቅሩ ጋር በመሆን በክልሉ ሰላም ማስፈን ችሏል ሲል ለመንግስቱ የዜና አገልግሎት ገልጧል። እዙ ይህንን ይበል እንጂ በክልሉ በምስራቅና በምዕራብ ጎጃም ዞኖች አንዳንድ አካባቢዎች አሁንም ውጥረት መኖሩን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። እስር ላይ የሚገኙ ተከሳሾች የረሃብ አድማ። በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ ተከሳሾች ለሶስት ቀናት የሚቆይ የረሃብ አድማ ማድረጋቸውን የቤተሰብ አባላት ገለጡ። የረሃብ አድማውን የሚያደርጉት በአማራ ክልል በንጹሐን ላይ እየደረሰ ነው ያሉትን ግድያና ሌሎች ጥቃቶች እንዲሁም በአማራ ተወላጆች ላይ እየተፈጸመ ነው ያሉትን እስር በመቃወም መሆኑንም አመልክተዋል። በሌላ በኩል በአስቸኳይ ጊዜ አዋጁ ጋር በተያያዘ በእስር ላይ የሚገኙ የፌዴራልና የክልል ምክር ቤት አባላት እንዲሁም ሌሎች ግለሰቦች ከነበሩበት ስፍራ ወደማይታወቅ ቦታ ተወስደዋል ሲሉ ቤተሰቦቻቸው ተናገሩ። በዚህ ጉዳይ ላይ ከታሳሪ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝም አስተያየት ሰጥተዋል። ከመንግስት አካላት ምላሽ ለማግኘት የተደረገው ጥረት ግን ለጊዜው አልተሳካም። በውጊያ ለተጠመደው የሱዳን ህዝብ ዓለም አቀፉ ማህበረሰብ ተጨማሪ እርዳታ እንዲሰጥ ተጠየቀ። የዓለም ቀይ መስቀልና ቀይ ጨረቃ ማህበራት ዋና ጸሐፊ ናቸው ይህን ያሉት። ክብራትና ኩራን አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከዓለም ዙሪያ ለተሰባሰቡ ዜናዎች አሉላ ከበደን አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሰኞ ምሽት ነሐሴ 15 2015 ዓ.ም መሰናዷችን ይቀጥላል። ኤደን ገረመው መሰናዷውን በመምራት፣ ቆንጅት ታዬ በአርትዖቱ፣ ኤልያስ አስማረ ከስቱዲዮ በመሆን የድምፅና ምስል ቅንብሩን በማከናወን እንዲሁም ደግሞ በኤዲቲንጉ በምስልና በድምፅ ኤዲቲንግ ሲሳይ አሸናፊና ግርማ ደገፋ፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያው ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወደ ያዝ ነው አብይ ርዕስ እንሻገር። ሂዩማን ራይትስ ዋች በሳዑዲ ወሰን ዘቦች ከየመን ወደ ሳዑዲ ድንበር ለመሻገር ሙከራ ያደረጉ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ጥገኝነት ጠያቂዎችና ፍልሰተኞችን ገድለዋል አለ። አድማጮች፣ ይህ ለምሽቱ የያዝነው አብይ ዘገባችን ነው። ለጊዜው ስላልደረሰ እስኪደርስ ድረስ ወደ ሌላ ዘገባና መሰናዶ እንሻገራለን። ሶስት የኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ኛ ወረዳ ነዋሪዎች በፋኖ ታጣቂዎች መታገታቸውን የወረዳው ባለስልጣን ተናገሩ። የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልዬ ሶስቱ ሰዎች የአንድ ቤተሰብ አባላት ናቸው ሲሉም ተናግረዋል። አንድ በአካባቢው የሚንቀሳቀስ የፋኖ ታጣቂዎች አባል መሆኑን የገለጸ ግለሰብ በበኩሉ ውንጀላው ሐሰት ነው ሲል አስተባብሏል። ኬኔዲ አባተ ዝርዝር አለው።
የኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ኛ ወረዳ የኮሙኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልዬ ለአሜሪካ ድምጽ በሰጡት አስተያየት የወረዳው ነዋሪ የሆኑ ሶስት የአንድ ቤተሰብ አባላት ትናንት ነሐሴ 14 ቀን 2015 ዓ.ም በፋኖ ታጣቂዎች ታግተዋል ብለዋል።
ጉንዳ ከለትስ ዳንጋ ከኛ ገንዳ መንተጎሮ ከንጀለሙ ትጅራ ከለቲ ሰንትራሊስ ታሳሳኒ ትራ ሜሻ ሬካ ቱርቴ
ወሰናችን ላይ አማንተጎሮ የሚባል ቀበሌ አለም። ትናንት በሱ አቅጣጫ ገብተው ሶስት ሰዎችን አግተው ወስደዋል። የት እንዳደረሷቸው አይታወቅም። ሶስቱ ሰዎች አርሶ አደርና ሁለቱ ልጆቹ ናቸው። እስካሁን የት እንዳሉም አይታወቅም።
ባለፈው ሳምንት ነሐሴ 11 ቀን በተመሳሳይ ስፍራ 8 ሰዎች መታገታቸው የተሰማበትን ዜና ጨምሮ በፋኖ ታጣቂዎች ላይ የእገታ ቤቱታ ሲቀርብ የአሁኑ ለሁለተኛ ጊዜ ነው። ሶስት ሰዎች በፋኖ አባላት ታግተዋል በሚል ዛሬ የቀረበውን ውንጀላ ተከትሎ ለአሜሪካ ድምጽ አስተያየቱን የሰጠ አንድ የፋኖ አባል መሆኑን የገለጸ ግለሰብ አስተባብሏል። በአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ የሚንቀሳቀሱ የፋኖ ታጣቂዎች ቃል አቀባይ ነኝ ያለ አባል በሰጠው ምላሽ ውንጀላውን ሐሰት ነው ብሏል።
በእኛ በኩል እንደዚህ አይነት ነገር አልተደረገም። በፍጹም በፍጹም እስካሁን ድረስ ምንም የለም። የባለፈው ብቻ ያወራንበት ምናልባት የተሳሳተ ነገር ከሆነ እኛ ጋር አልመጡም። ዞሮ ዞሮ እኛ እንቅስቃሴም አላደረግንም። በእኛ በኩል የለም። ምን አልወሰድ ነው እኛ ሲጀመር ንጹህ ዜጋ ለምን እንወስዳለን? እኛ እንቅስቃሴያችን አንድና አንድ ከስርዓቱ ጋር ስለሆነ ከዛ ውጭ ያለ ንጹህ ዜጋ እኮ ይመጣሉ፣ ይሄዳሉ። በግራውን የመኪናው ጉዞ ነው እንጂ የተገጠው በግር ይሄዳሉ፣ ይመጣሉ። እንደዛ ብንፈልግማ በጣም ብዙ ሰው መያዝ እንችል ነበረ እኮ። ጭራሽ እንደዚህ የሚያደርግም አባል የለንም። በሱም የተሳሳተ መረጃ ነው።
በጉዳዩ ላይ ከኦሮሚያ ክልል እንዲሁም ከፌዴራል መንግስት ኮሚኒኬሽን ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ባለፈው ሳምንትም በኦሮሚያ ክልል አቢቹና ኛ ወረዳ ከሚገኝ አንድ የገበያ ስፍራ ውለው በተለምዶ አይሱዙ ቅጥቅጥ ተብሎ በሚታወቀው መለስተኛ የህዝብ ማመላለሻ ተሽከርካሪ ወደ ወረዳው ዋና ከተማ መንዲዳ በመመለስ ላይ ነበሩ ያሏቸው ስምንት ሰዎች በፋኖ ታጣቂዎች ስለመታገታቸው ቤተሰቦቻቸውና የወረዳው ባለስልጣን ኢትዮጵያውያን መናገራቸውን መዘገባችን ይታወሳል። ይሁን እንጂ እነዚህ ግለሰቦች የተያዙት የአፈር ማዳበሪያ በመሸጥ ስም ስለፋኖ መረጃ በማስተባበር ላይ እያሉ ነው ሲል አንድ የአካባቢው ፋኖ ታጣቂ አባል ነኝ ያለ ግለሰብ በሰጠን አስተያየት ተናግሯል። ስምንቱን ሰዎች በኦሮሚያ ክልል መንግስት የጸጥታ ኃይሎች ተዘግቷል ሲል የገለጸው መንገድ ከተከፈተ ያለምንም ቅድመ ሁኔታ እንለቃቸዋለን ማለቱም አይዘነጋም። ሰዎቹ ደህንነታቸው ተጠብቆ እንደሚገኝ በዛሬው ዕለት በሰጠው አስተያየት የገለጸው ታጣቂ መንገዱ ካልተከፈተ ቢለቀቁ ለታጋቾቹም ደህንነት አስጊ ነው ሲል መንገዱ ሲከፈት እንለቃቸዋለን ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የትንታኔው መጽሔት ዘገባዎችን ነው። በኦሮሚያ ክልል በአምስት ዞኖችና በአንድ ከተማ የኮሌራ ወረርሽኝ እንደተከሰተ የክልሉ ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው እንደገለጹት የወረርሽኙ መዛመትን ለመክታትና የታመሙትን ለማከም ጥረት እየተደረገ ነው ብለዋል። ተጋላጭ ለሆኑ አካባቢዎች ልዩ ትኩረት ተሰጥቶ እየተሰራ እንደሆነ አክለው ያስረዱት ዶክተር ተስፋዬ ስርጭቱ የመቀነስ አዝማሚያ እያሳየ እንዳለም አመላክተዋል። በአንጻሩ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ በኢትዮጵያ ደረጃ የኮሌራ በሽታ ስርጭት እየጨመረ እንደሆነ ሰሞኑን አስታውቋል። ናኮር መልካ ተጨማሪ አለው።
በኦሮሚያ ክልል ውስጥ የኮሌራ በሽታ ከተገኘ አንድ አመት ገደማ መሆኑን ያስታወሱት የክልሉ ጤና ቢሮ ምክትል ኃላፊና የህብረተሰብ ጤና ስጋት ስራ አመራር ኃላፊ ዶክተር ተስፋዬ ከበበው በአሁኑ ጊዜም በአምስት ዞኖችና አንድ ከተማ ውስጥ የህብረተሰብ ጤና ስጋት ሆኖ መቀጠሉን ለአሜሪካ ድምጽ ተናግረዋል። ዶክተር ተስፋዬ እንደሚሉት በባሌ፣ ምስራቅ ባሌ፣ አርሲ፣ ምዕራብ ጉጂ እና በሸገር ከተማ ውስጥ አሁንም የበሽታው ስርጭት ይታያል።
ኮሌራ ነማ ኦጋጉቱ ዝራ ኤርገናኖ ኦሮሚያ ኬሰት አርገሜ ጎዲኖታ አርሲ ሊጣ
ኮሌራ በኦሮሚያ ክልል ውስጥ ከታየ አንድ አመት ሊሞላው ነው። በአርሲ፣ ምዕራብ አርሲ፣ ባሌ እና ምስራቅ ባሌ እንዲሁም ምዕራብ ጉጂ ውስጥ በተጨማሪም በሸገር ከተማም እንዲሁ የኮሌራ ስርጭት ታይቷል። ከዚህ ቀደም በአስር ዞኖች ውስጥ የታየ ሲሆን በአሁኑ ጊዜ ግን በበርካታ አካባቢዎች ቁጥጥር ስር ውሏል ነው ያሉት። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ በአሁኑ ጊዜ ያለው የስርጭት መጠን እየቀነሰ ነው ቢሉም ስርጭቱ በዚህ ያህል መጠን ቀነሰ ብሎ ለመግለጽ አዳጋች የሚሆንበትን ምክንያት አስረድተዋል።
ዋንቲን ኢብሳ ሙቀባ ፈኬና ኮሌራን አረዮ ሙለቴ ዋንቦሩ ዜሮ ተ
የስርጭቱ መጠን የሚገለጽበት ሁኔታ አለ። ለምሳሌ ኮሌራ ዛሬ ቢታይና ነገ ባይኖር ኮሌራ የለም ማለት አንችልም። ኮሌራ የለም ለማለት 40 ቀናት መጠበቅ አለብን። አንድ የኮሌራ በሽታ ምልክት የታየበትና ታሞ የተኛ ሰው ሳይኖር 40 ቀን ከሞላን ኮሌራ ከዚህ ዞን ወይም ወረዳ ጠፍቷል ማለት እንችላለን። በአሁኑ ጊዜ ግን ስርጭቱ የሚታይባቸው ዞኖች ውስጥ ምልክቶች አሉ ነው ያሉት። ቀድሞ በጉጂ ዞን፣ በአዲሱ የዞን አወቃቀር ደግሞ በምስራቅ ቦረና ስር የሚገኘው ጎሮዶላ ወረዳ ጤና ጽህፈት ቤት ምክትል ኃላፊ አቶ ነጌሳ ባሊ በአሁኑ ጊዜ የኮሌራ በሽተኛ በወረዳው እንደሌለ ጠቁመው ባለፉት 3 ወራት ግን 7 ሰዎች በኮሌራ በሽታ ሳቢያ ሕይወታቸውን እንዳጡ ገልጸዋል።
አማካውን ይገላት አና ከነሰት ኮሌራ ነ ከዚህን አድሚዝ ይዝሩ ሀገ ከነሰት ወደፈናን ቀቡ
በአሁኑ ጊዜ እንደ አጠቃላይ በኮሌራ ምክንያት ታሞ ሕክምና እየተከታተለ የሚገኝ የለም። ትናንት እስካለኝ መረጃ ድረስ የደረሰንም ሪፖርት የለም። በወረዳችን ከዚህ ቀደም በኮሌራ ተይዘው የነበሩ ሰዎች ቁጥር 416 ሲሆኑ ከነዚያ መካከልም 7 ሰዎች ሞተዋል ነው ያሉት። በሽታው በተከሰተባቸው አካባቢዎችም የታመሙ ሰዎችን ለማከምና ለህብረተሰቡ ግንዛቤ ለመስጠት የጤና ባለሙያዎች ርብርብ እያደረጉ መሆናቸውን ጠቅሰው በሃይማኖት ተቋማት በተለይ ጸበል ስፍራዎችም በሽታው ጉዳት እያደረሰ በመሆኑ ትኩረት ተሰጥቶ ለመከላከል እየተሰራ ነው ብለዋል። ዶክተር ተስፋዬ ትኩረት የሚሹ ናቸው ስላሏቸው ሌሎች አካባቢዎችም ገልጸዋል።
ዋስ አተሚን በራዳ ሪስ ኮሚኒኬሽን ኮሚኒቲ ኢንጌጅመንት ከንጀንኩኒ ማናን አዋሳ ሳት ለሙማሳ በሬ
ህብረተሰቡ ለኮሌራ ያለውን ተጋላጭነት አውቁ እንዴት መከላከል ይችላል የሚለው መታየት አለበት። በተለይ ወደ እምነት ተቋማትና ጸበል ስፍራ ሲሄድ ህብረተሰቡ እንዴት ራሱን መጠበቅ እንዳለበት ማወቅ አለበት። ለምሳሌ የገጠመንን ችግር ለማንሳት 1-3 ቦታ ችግር አጋጥሞናል። በወንዶ ዱዱላና ሸገር ከተማ ውስጥ ደግሞ ሽንቁሩ ሚካኤል በተባለ የጸበል ስፍራ ላይ ህብረተሰቡ ለበሽታው እንዳይጋለጥ እያስተማርን ነው። ይህም ለውጥ አምጥቷል። ትልልቅ ወንዞች የሚገናኙበት አካባቢ ሸገር ከተማ ባሌና ምስራቅ ባሌ እንዲሁም አርሲ ዞንንም አቋርጦ የሚሄድ የዋቤ ወንዝ የሚያቋርጥባቸው አካባቢዎች ውስጥ የኮሌራ ስርጭት ስላለ ትኩረት ሰጥተን እየሰራን ነው ሲሉ ተናግረዋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ የኮሌራ በሽታ ስርጭት በኢትዮጵያ እየጨመረ መሆኑን ሰሞኑን አስታውቋል። ቢሮው በኦሮሚያ፣ ሲዳማና ሶማሌ ክልሎች በኮሌራ ከተያዙ 16800 ሰዎች መካከል እንደ አውሮፓውያኑ አቆጣጠር እስከ ባለፈው ሐምሌ ወር መጨረሻ ብቻ 212 መሞታቸውን አመልክቷል። ዩኤን ኦቻ የኮሌራ በሽታ በተከሰተባቸው አካባቢዎች የህክምና ቁሳቁሶችና ሌሎችም ድጋፎች ለማድረስ እየሰራ መሆኑን ጠቅሶ በሽታውን በፍጥነት መቆጣጠር ካልተቻለ እስከ 7 ሚሊዮን የሚሆኑ ሰዎች ላይ ጉዳት ሊያደርስ እንደሚችል አሳስቧል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ ተከሳሾች ለሶስት ቀናት የሚቆይ የረሃብ አድማ ማድረጋቸውን የቤተሰብ አባላቶች ገለጹ። የረሃብ አድማውን የሚያደርጉት በአማራ ክልል በንጹሐን ላይ እየደረሰ ነው ያሉትን ግድያና ሌሎች ጥቃቶች እንዲሁም በአማራ ተወላጆች ላይ እየተፈጸመ ነው ያሉትን እስር በመቃወም መሆኑንም ገልጸዋል። በሌላ በኩል በአስቸኳይ ጊዜ አዋጁ ጋር በተያያዘ በእስር ላይ የሚገኙት የፌዴራልና የክልል ምክር ቤት አባላት እንዲሁም ደግሞ ሌሎች ግለሰቦች ከነበሩበት ስፍራ ወደማይታወቅ ቦታ ተወስደዋል ሲሉ ቤተሰቦቻቸው ተናግረዋል። በዚህ ጉዳይ ላይ ከታሳሪ ጠበቆች መካከል አንዱ የሆኑትና ጠበቃና የሕግ አማካሪ አቶ ሰለሞን ገዛሃኝም አስተያየት ሰጥተዋል። ከመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ግን አልተሳካም። ኬኔዲ አባተ ዘገባ አለው።
አራት የመገናኛ ባለሙያዎችን ጨምሮ የዋስትና ጥያቄያቸው ውድቅ ተደርጎ ወደ ማረሚያ ቤት እንዲወርዱ የተደረጉ 23 የሽብር ወንጀል ተከሳሾች ከቅዳሜ ነሐሴ 13 ቀን 2015 ዓ.ም ጀምሮ ለሶስት ቀናት የሚቆይ የረሃብ አድማ ላይ መሆናቸውን የታሳሪ ቤተሰቦች ለአሜሪካ ድምፅ ተናግረዋል። ስማቸው እንዲጠቀስ ያልፈለጉ አንድ የታሳሪ ቤተሰብ አባል ስለ ረሃብ አድማው ተከታዩን ብለዋል።
ቅዳሜ ዕለት ያው እንደተለመደው ምግብ ይዘንላቸው ሄድን። እንዴት አንቀበልም አሉ። ለምንድን ነው የማትቀበሉን እንላቸው። በአራት ነገሮች ላይ እነዚህ ነገሮች እስካልቆሙ ድረስ ወይም እንዲቆሙ በማሰብ ነው የረሃብ አድማ የምናደርገው አሉ። ምክንያታቸው መንግስት በአማራ ክልል ላይ በንጹሐን ዜጎች ላይ ከባድ መሳሪያ እየጣለ ስለሆነ በአማራነታቸው ብቻ በየትምህርት ቤቱ በየተለያዩ መጋዘኖች የታፈኑ ወሰዱ ልጆች ስላሉ እነሱን በማስመልከት ነው አሉ። የመጨረሻው ፋኖ ማለት አሁን ገዢው መንግስት የሚለው ሌባ፣ ወንበዴ፣ አጭበርባሪ አይደለም፣ ዘራፊም አይደለም። ስለዚህ እሱን በመቃወም ነው።
ፍርድ ቤት ዝግ በመሆኑ ምክንያት ከሽብር ወንጀል ተከሳሾች ጋር ከሰሞኑ በመገናኘት ላይ ባለመሆናቸው ስለ ረሃብ አድማው ከታሳሪዎቹ ዝርዝር መረጃ ማግኘት እንዳልቻሉ የገለጹት ከጠበቆቻቸው አንዱ የሆኑት አቶ ሰለሞን ገዛሃኝ በቃሊቲና በቅሊንጦ ማረሚያ ቤት የሚገኙት ሁሉም የሽብር ተከሳሾች በአድማ ላይ እንደሚገኙ ግን ከቤተሰቦቻቸው ማረጋገጣቸውን ተናግረዋል። ይህ በእንዲህ እንዳለ የህዝብ እንደራሴዎቹን አቶ ክርስቲያን ታደለን፣ ዶክተር ካሳ ተሻገርንና አቶ ዮሐንስ ቧያለውን እንደዚሁም የሚዲያ ባለሙያውን በቃሉ አላምረውን ጨምሮ ሌሎች ከአስቸኳይ ጊዜ አዋጁ ጋር ተያይዞ በእስር ላይ የሚገኙ ሰዎች ካሉበት ስፍራ ወዳልታወቀ ሌላ ቦታ ተወስደዋል ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የደህንነት ስጋት ስላለብን ድምፃችን አየር ላይ እንዳይውል፣ ስማችንም እንዳይጠቀስ ያሉ የቤተሰብ አባላት የሆኑ አስተያየት ሰጪዎች ዛሬ ምሳ ሰዓት ላይ እስረኞቹ ወደሚገኙበት የፌዴራል ፖሊስ ወንጀል ምርመራ ቢሮ ምሳ ለማድረስ ሄደው እንደነበር አስረድተዋል። ሆኖም እዚህ የሉም ተመለሱ ተብለን ሳናገኛቸው ለመመለስ ተገደናል ብለዋል። ወደ የት እንደተወሰዱ በስፍራው የሚገኙ የፖሊስ አባላትን ቢጠይቁም ያሉበትን ሊነግሯቸው እንዳልቻሉም ገልጸዋል። ይህን ተከትሎ ወደ ኢትዮጵያ ሰብአዊ መብቶች ኮሚሽን ሄደው ማመልከታቸውንና ኮሚሽኑ ታሳሪዎቹ ያሉበትን ስፍራ አጣርቶ እንደሚያሳውቃቸው መግለጹንም ጠቁመዋል። ከታሳሪዎቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛሃኝ ደግሞ እና አቶ ክርስቲያን ታደለ ዛሬ ፍርድ ቤት ይቀርባሉ የሚል መረጃ ከቤተሰብ አባላት አግኝተው እንደነበር ያስረዳሉ።
ቤተሰቡ ዜጎቻቸው ጭምር ማለት ነው እየደወሉ ሰኞ ማለትም ዛሬ ፍርድ ቤት ጠዋት 3 ሰዓት ይቀርባሉ የሚል እንተነገሩን። ከዛ በኋላ ደግሞ በሶሻል ሚዲያም ክርስቲያን ታደለ ዛሬ ፍርድ ቤት ይቀርባሉ የሚል ሰማን። ቀረቡልን ባሉት መሰረት ቤተሰቦቻቸው ጠዋት 3 ሰዓት በፍርድ ቤቱ ቅጥር ግቢ ተገኝተን ነበር። ከፍተኛ ፍርድ ቤት አልቀረቡም። ስላልቀረቡም እንግዲህ አሁን 9 ሰዓት ተኩል አካባቢ ነው ከዛ የወጣ ነው እና በሶሻል ሚዲያውም ቤተሰቦችን ባሉት መሰረት እነ ክርስቲያን ዛሬ ፍርድ ቤት አልቀረቡም።
እና አቶ ክርስቲያን ታደለ አሁን የት እንዳሉ ሲያጣራችሁት ነገር አለ?
እሱ አስቸኳይ ጊዜ አዋጁ መሰረት በቃ ማግኘት እንደማይችሉ ስለተገለጸልን በፊትም ብንሄድም ማግኘት ስለማንችል መኖራቸውን እና ለመኖራቸውንም ማረጋገጥም አንችልም ካልገባን በስተቀር። ግን ቤተሰቦቻቸው ምሳ ለማድረስ ሄደን ያው የሉም ተብለናል ነው ያሉት። የት እንዳሉ ተነገራቸው ነገር የለም። እንደዛ ነው ያሉ ቤተሰቦቻቸው።
የአማራ ክልልን የሰላም መደፍረስ ተከትሎ ከታወጀው የአስቸኳይ ጊዜ አዋጅ በኋላ በቁጥጥር ስር የሚገኙ እስረኞች ካሉበት የፌዴራል ፖሊስ ወንጀል ምርመራ ቢሮ ወደ ሌላ ስፍራ መዛወራቸውን እንዲሁም የአማራ ክልል መንግስትን በኃይል የመጣል ተግባር ላይ ተሰማርተዋል በሚል የታሰሩ የሽብር ወንጀል ተከሳሾችን የርሃብ አድማ በተመለከተ ከመንግስት በኩል መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ሰሞኑን የተመሰረተው የማዕከላዊ ኢትዮጵያ ክልል የቡታጅራን ከተማ ማዕከል አድርጎ የተቋቋመው የምስራቅ ጉራጌ ዞን ጨምሮ አዳዲስ የዞን የልዩ ልዩ ወረዳና የወረዳ አደረጃጀቶችን ይፋ አድርጓል። በተመሳሳይ ሰሞኑን የተመሰረተው የደቡብ ኢትዮጵያ ክልልም እንደዚሁ ተመሳሳይ አደረጃጀቶችን ፈጥሯል። የአሜሪካ ድምጽ ያነጋገራቸው አንዳንድ ምሁራን በበኩላቸው የመዋቅር ማሻሻያው ብቻውን ግብ አለመሆኑን ገልጸው የመዋቅር ጥያቄዎች እንዳይቀጥሉ የዋና ከተሞች ምርጫና የሀብት ክፍፍል በጥንቃቄ እንዲመራ ሲሉ ጠይቀዋል። ዮናታን ዘብዲዮስ ተከታዩን ልኳል።
የቡታጅራ ከተማን ጨምሮ በጉራጌ ዞን ምስራቃዊ አካባቢዎች የሚገኙ የመስቃን፣ የምስራቅ መስቃን፣ የሶዶና የቡኢ ወረዳዎች እንደዚሁም የኢንሴኖና የሶዶ ከተማ አስተዳደሮች በዞን የመደራጀት ጥያቄ ሲያቀርቡ ቆይተዋል። በአዲሱ ማዕከላዊ ኢትዮጵያ ክልል በዞን መዋቅር እንዲደራጁ ከተፈቀደላቸው ውስጥ አንዱም የተጠቀሱት አካባቢዎች የመሰረቱት ይኸው የምስራቅ ጉራጌ ዞን ነው። አዲሱ አደረጃጀት መፈቀዱ በነዋሪዎች ዘንድ ደስታ መፍጠሩን አስተያየት የሰጡት የቡታጅራ ከተማ ነዋሪ አቶ ሻራፋ ድልቾ ተናግሯል።
ሰው ሲጠይቀው፣ ሲያስበው፣ ሲፈልገው የነበረው ጥያቄ ሲመለስለት እጅግ በጣም ከፍተኛ የሆነ ደስታ ነው ተሰማን። ሁሉም ህዝቦች ማለት ነው። አጠቃላይ ይሄ ውጤትም የሁሉም ህዝቦች በዘመናት ሲጠይቅ የነበረ ጥያቄ በጋራ ሆኖ የተገኘ ውጤት ነው።
በዚሁ ክልል በልዩ ወረዳ ለመደራጀት ሲጠይቁ የነበሩ የቀበናና የማረቆ ወረዳዎችም በልዩ ወረዳ እንዲደራጁ ተወስኗል። በሌላ በኩል የየም ልዩ ወረዳ ዞን ሆኖ እንዲደራጅ የተወሰነ ሲሆን የጠምባሮ ብሔረሰብ አስተዳደር ደግሞ ራሱን ችሎ በልዩ ወረዳነት እንዲደራጅ ተወስኗል። ሰሞኑን የተመሰረተው የደቡብ ኢትዮጵያ ክልልም እንደዚሁ አዳዲስ የአደረጃጀት መዋቅሮችን ይፋ አድርጓል። በዞን የመደራጀት ጥያቄ ሲያቀርቡ ከነበሩት ውስጥ አንዱ የሆነው የአማሮ ልዩ ወረዳ በዞን መዋቅር እንዲደራጅ ተወስኗል። በውሳኔው የአካባቢው ነዋሪዎች መደሰታቸውን ወይዘሮ ካሰች አባተ ገልጿል።
የኮሬ ለብዙ አመታት ጥያቄ ነበረ እና ተመለሰልን። በጣም ደስ ብሎናል። እንግዲህ ያው ህዝቡ ብዙ ወንድማት ተጠሚ ነው፣ ብዙ ይፈልጋል። ዞን ሲመጣ ደግሞ ብዙ የበለጠ ለውጥ እናገኛለን ብለን በደስታ ስንጠብቅ ነበረ። ህዝብ ቁጥርም እንግዲህ ያው ከሚጠበቀው በላይ ነው። ለምንድን ነው የማይሰጠው የሚለውን ነገር በጣም ሰፊ የሆነ ክርክር፣ ንትርክ ሁሉ ብዙ ነገር የነበረበት ነው እና ሲመለስ በጣም ነው ህዝቡ ሁሉ ደስ ያለው። አርሶ አደሩም
በዞን ከመደራጀት ጥያቄ ጋር በተያያዘ በተነሳ ግጭት የብዙ ሰዎች ህይወት ያለፈበትና ንብረት የወደመበት የድራሽ ልዩ ወረዳም ወደ ዞን ከፍ ብሎ እንዲደራጅ ተወስኗል። በዚህም በአካባቢው ከፍተኛ የደስታ ስሜት መፈጠሩን ከነዋሪዎቹ አንዷ ቲውነሽ ዘካሪያስ ተናግረዋል።
በጣም የሚገርም ነው። አሁን የጓቶ የሚባል ቀበሌ ላይ ውዬ የመጣው ነው። ሰው በጣም ደስተኛ ነው። የሚገርም ነገር እንደው በቃ ደስታውን በእንባ ነው የሚገልጸው። እንኳን ደስ አለ እንኳን ደስ አለ ተብሎ መተቃቀፍ መሳሳም ነው። ብታያድ ያለው ነገር በጣም ነው ደስ የሚል።
በተመሳሳይ የባስኬቶ የቡርጅና የአለ ልዩ ወረዳዎችም እያንዳንዳቸው ዞን እንዲሆኑ ተወስኗል። የክልሎቹ ማደራጃ ፕሮጀክት ጽህፈት ቤት ምክትል ኃላፊም አቶ ኑሩ የሱሌ በዞን የመደራጀት ጥያቄዎች በተለያዩ ጊዜም ተደጋጋሚ ሲቀርቡ የቆዩና የህዝብን ተጠቃሚነት ከግምት በማስገባት የተመለሱ መሆናቸውን አብራርቷል። አንድ ዞን ብቻ የነበረው የደቡብ ኦሞ ዞንም ለሁለት ተከፍሏል። በዚህ መሰረት የማለ፣ የሐመር፣ የብና ጸማይ፣ የሰላማጎም፣ የኛንጋቶምና የዳስነች ወረዳዎች እንዲሁም የቱርሚ ከተማ አስተዳደር በጋራ አንድ ዞን እንዲመሰረቱ ተወስኗል። የደቡብ አሪ፣ የወባ አሪ፣ የባካ ዳውላ፣ የሰሜን አሪ ወረዳዎች እንዲሁም የጂንካ ከተማ አስተዳደርና የገሊላ ከተማ አስተዳደሮች ደግሞ ሁለተኛውን ዞን ይመሰርታሉ ማለት ነው። የደቡብ ክልል ባለስልጣናት ጥያቄዎቹ በሚቀርቡበት ወቅት ባላድሶቹ ክልሎች ምላሽ ሰጣቸዋል በማለት ሲመልሱ መቆይታቸው ይታወሳል። አቶ ሳያስ ከተማ የተባሉ አስተያየት ሰጪም ባላድሶቹ መዋቅሮች ደስተኛ መሆናቸውን ገልጸው ግብ ባለመሆኑ ለህዝብ የልማትና ተጠቃሚነት ጥያቄ ትኩረት እንዲሰጥ ጠይቀዋል።
በቀጣይ የዞን ጥያቄ ልመለስ በራሱ ይህን ችግር ይቀርፋል የሚል እንትንም አይኖረንም። ምክንያቱም መዋቅር አንድ መንግስት በዛ ዜጎችን አድሬስ የሚያደርግበት ነው፣ ህዝቡን አድሬስ የሚያደርግበት ነው ያለው ምስሶች። ከዛ ውጭ የኛ ኃላፊነት የኛ ኮሚትመንት ነው ያለው። በተለይ ኮሚትመንት ባለመኖር መንፈሱ የመንግስት ሀብት ይኖራል። ዞን ተሰጠ ተብሎ በተለያዩ ሁኔታዎች ሲናፍትም ሊኖር ይችላል። አድሬስ ማድረግ ያለብን ቀርታ እስካሁን ለተጎዳ ማህበረሰብ ነው።
አዳዲሶቹ መዋቅሮች ይፋ ተደረጉት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ምክር ቤቶች የቀረበላቸውን የውሳኔ ሀሳብ ማጽደቃቸውን ተከትሎ ነው። ባለፈው አርብና ቅዳሜ በተካሄደው የክልሎቹ የመስረታ ስነ ስርዓት ላይ የደቡብ ኢትዮጵያ ክልል አቶ ጥላሁን ከበደን የክልሉ ፕሬዝዳንት አድርጎ ሾሟል። በወልቂጤ ከተማ የተደረገው የመጀመሪያው የማዕከላዊ ኢትዮጵያ ክልል ምክር ቤት ጉባኤ ደግሞ የቀድሞውን የፌዴራል ፖሊስ ኮሚሽነርና የብሔራዊ መረጃና ደህንነት አገልግሎት ምክትል ዲሬክተር አቶ እንዳሻው ጣሶን በምክትል ርዕሰ መስተዳድር ማዕረግ የክልሉ ርዕሰ መስተዳድር አድርጎ መርጧል። የቀድሞ የደቡብ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋጤ ሰርሞሎ፣ የማዕከላዊ ኢትዮጵያ ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ወራሳ ደግሞ የደቡብ ኢትዮጵያ ክልል አፈ ጉባኤ ሆነው ተመርጧል። የማዕከላዊ ኢትዮጵያ ክልልም ነባሩን የደቡብ ብሔር ብሔረሰቦችና ህዝቦችን ክልል መልሶ በማደራጀት የጉራጌም፣ የስልጤ፣ የከምባታ፣ የሃዲያ፣ የሃላባና የየም ዞኖች እንዲሁም የጠንባሮ ልዩ ወረዳን በመያዝ የተቋቋመ ክልል ነው። የሃዲያ ዞን ዋና ከተማ የነበረችው ሆሳና ደግሞ የክልሉ መስተዳደር መቀመጫ እንድትሆን ተወስኗል። በሌላ በኩል የደቡብ ኢትዮጵያ ክልል ርዕሰ መስተዳደር መቀመጫ ወላይታ ሶዶ ከተማ እንዲሆን ተወስኗል። አርባ ምንጭን ጨምሮ ሌሎች አምስት ከተሞችም ተመርጠዋል። ይሁን እንጂ የከተሞች ምርጫ በተለይ በካምባታ ዞንና በአርባ ምንጭ አካባቢዎች ከወዲሁ የፍትሐዊነት ጥያቄና ተቃውሞ አስነስተዋል። የአሜሪካ ድምፅ ያነጋገራቸው በዋቸሞ ዩኒቨርሲቲ የሥነ ዜጋና ሥነ ምግባር ትምህርት ክፍል ኃላፊና የውጭ ግንኙነትና የዲፕሎማሲ መምህርና ተመራማሪ አበራ ሄቢሶ የተደረገው የክልል አወቃቀር አንዳንድ የህዝብ ጥያቄዎችን ለመመለስ ያለመ ቢሆንም የማዕከል ምርጫ እንደዚሁም የሀብትና የስልጣን ክፍፍል ወደ ግጭት እንዳያምሩ መጠን አለባቸው ሲሉ ተናግሯል።
በፊተኝነት ቢሮዎቹ ይድረሱ የሚል አይነት አስተሳሰብ አለ። ይሄም ምን ያህል ዘላቂ ነው የሚለውም ሌላ ጥያቄ ወደፊት ሊያስነሳ የሚችል ሆኖ ነው የሚገኘውና ህዝቡ ጥያቄ እያነሳ ነው።
በክልል የመደራጀት ጥያቄዎች ዳግም እንዳያገረሹ ጥንቃቄ ያስፈልጋል ያሉት ደግሞ በድሬዳዋ ዩኒቨርሲቲ የህዝብ አስተዳደርና ልማት ጥናት መምህር ሁለመና የለገሰ ናቸው።
የክልልነት ጥያቄዎች በተለያየ ምክክርም በተለያየ ምክንያትም ተነስቶ ፋይናሊ በክላስተር ይዋቀሩ የሚለው ነገር አክሰፕት ተደርጎ ወደዛ ተኪዷል። ነገር ግን አሁንም ደግሞ ይሄ ዲሳይድ ተደርጎ የመጣበት ወይ ፌር አይደለም የሚል ነገር ነው። እነኚህ ጥያቄዎች መመለስ ካልቻሉ ያው ሰው የሰውኛ ባህሪም ስለሆነ እንደዛ አይነት ነገሮች ይመጣሉ የሚል ስጋት አለኝ። አሁንም በተለያየ ጎራ ስናይ እንደዛ አይነት ሙቭመንቶችም አሉ።
56 ብሔር ብሔረሰቦችና ህዝቦችን በመያዝ ለአመታት የዘለቀውና ትንሿ ኢትዮጵያ በመባል ይታወቅ የነበረው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ህልውናው በይፋ ያበቃው ባለፈው ቅዳሜ ነሐሴ 13 ቀን 2015 ዓ.ም ነው። ሲዳማ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ በተሰኙ አራት ክልሎችም ተተክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። ስርጭታችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ የሚተላለፍ ይሆናል። አብራችሁን ስለሆናችሁ እናመሰግናለን። የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ነን። የመጀመሪያው ዘገባችን ሐኪሞን ይጠይቁ ነው። በምሽቱ የሐኪሞን ይጠይቁ መሰናዷችን ለአንጎል ውስጥ የደም ስሮችን ለመዘጋትና ለድንገተኛ የልብ ህመም የሚያጋልጠው ኮሌስትሮል የተባለ ንጥረ ነገር መጠን እንዲቀንስ የሚያደርገው መድኃኒትና ሌሎች ምርታዎችን ይመለከታል። ሙያዊ ትንታኔውን የሚሰጡን ደግሞ ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲ የሆዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና እንዲሁም ደግሞ የትምህርት ክፍሉ ምክትል ሊቀመንበር ናቸው። ካሉላ ከበደ ጋር ቆይታ አድርገዋል።
ፕሮፌሰር ብስራት በደም ውስጥ በትክክለኛው መጠን ሲሆን ሰውነታችን ለሴሎች መስሪያ የሚጠቀምበትን መጠኑ ደግሞ ሲበዛ ለልብ ህመም የሚያጋለጠውን ኮሌስትሮል በመባል የሚታወቀውን ስብ መሰል ንጥረ ነገር በሰውነት ውስጥ በዝቶ ሲገኝ ለመቀነስ የሚረዳ አዲስ መድኃኒትን ይመለከታል። ለመሆኑ ይህ መድኃኒት የቱን ያህል ውጤታማ ይሆን? በተለይ የልብ ህመምና ስትሮክ የተባለውን የአንጎል ውስጥ ደም መዘጋት በመቀነሱ ረገድ የቱን ያህል ተስፋ ሰጪ ሆኖ አገኙት?
አዳዲስ መድኃኒቶች በተለያየ አንግል እየመጡ ነው። በተለይ ኮሌስትሮልን በሚመለከት በቅርብ የወጡ መድኃኒቶች አሉ። በስድስት ወር አንዴ የሚሰጡ መድኃኒቶች አሉ። እንግዲህ ሁለት መድኃኒቶች ተፈቅደው በገበያ ላይ ነው ያሉት። አሁን ያነሳኸው ሲሲኤስኬ9 የሚባል ነው። እሱ ሰውነታችን ራሱ በተፈጥሮ ኮሌስትሮሉ ደም ውስጥ በሚበዛበት ጊዜ ምክንያቱም ከበዛ መጠራቅም ይጀምርና ደም ስሮቹ ላይ እየተኛ ይጠነክርና በሽታ ያመጣል። ያበልከው ስትሮክ ያመጣል፣ ሀርት አታክ ያመጣል፣ ልብ ድካም ያመጣል፣ ለብዙ ሰዎች መሞት ምክንያት ይሆናል። ያ እንዳይሆን ይህን ኮሌስትሮል መቀነስ ነው እንግዲህ አንዱ ትልቁ እነዚህ መድኃኒቶች የሚሰሩት ሁለት መድኃኒቶች ያልኳቸው እና ይሄንን የሚያወጣ አንድ ኤንዛይም አለ። ያንን ኤንዛይም ያጠፋዋል ከሰውነታችን ከተሰነስ ጊዜ በኋላ ኮሌስትሮሉ ቶሎ ከሰውነታችን በተፈጥሮ እንዲወጣ ስለሚያደርገው ደም ውስጥ ያለው ኮሌስትሮል መጠን እንዲቀንስ ያደርገዋል ማለት ነው። አሰራሩ እንደሱ ነው። ጥሩነቱ በየቀኑ የሚወሰድ ነገር አይደለም። አንደኛው በሁለት ሳምንት አንዴ ነው፣ አንደኛው ደግሞ በወር አንዴ የሚሰጥ ነው እና ግን በጣም የሚሰራው በጣም ኢፌክቲቭ ስለሆነ እና ዋጋውም ውድ ስለሆነ ብዙዎቹ ሌሎች መድኃኒቶች አሉ፣ ስታቲንስ የምንላቸው እንደ ሉፒቶር እንደመሳሰሉ እነሱን ወስዶ ካቃተው ነው ወደዚህ መድኃኒት መጠቀም የሚያደርገው እንጂ የመጀመሪያ ሰው እንደመጣ አይደለም የሚሰጠው። በዛ ነው አፕሮቭ የተደረገው እዚህ ሀገር ኤፍዲኤ። ሌሎች 7 የሚሆኑ ተመሳሳይ ስራ ያላቸው መድኃኒቶች በጥናት ላይ ነው ያቸው ያሉት እና የተወሰኑት በቅርቡ ወደ ገበያ መምጣት ይጀምራሉ ማለት ነው።
እንግዲህ ቀደም ብዬ እንደጠቆምኩት በአዳዲስ መድኃኒቶች እና የሕክምና ግኝቶች ላይ ያተኮረው ይህ ፕሮግራማችን አንድ ሰው መድኃኒቱን መውሰድ እና አለመውሰዱን የሚያረጋግጥ ወይም ደግሞ በተወሰደ ጊዜ ምልክት የሚሰጥ ሰዎች መድኃኒታቸውን እንዳይዘነጉ የሚረዳ እንክብል መሰራቱን ነው የሚገልጸው። ይልቁንም ደግሞ በአእምሮ ህሙማን ወይም ደግሞ ድብታም የተባለውን ህመም አይነት ያላቸው ሰዎች ይበልጡን ተጠቃሚ ሊሆኑ ይችላሉ የሚል እምነት ነው ያሳደረው። እስኪ ስለ እሱስ ምን ይነግሩናል? የቱን ያህል አመርቂ ይሆን?
ሪሊፋይ ማይ ሳይት ይባላል። ሰዎቹ አሁን እንዳልከው ሲውጡ ታብሌቱ ውስጥ ሴንሰር አለው። ክብሉ ወዳችን ሲገባና ሲሟሟ ያ ውስጡ ያለው ሴንሰር ይጋለጣል ማለት ነው። ሲጋለጥ ኤሌክትሮኒክ ሬ ኢሚት የሚያደርገው ነገር አለ፣ የሚረጨው ነገር አለ እና በሽተኛው ሰውነቱ ላይ የሚለጥፈው ፕላስቲክ ነገር አለ፣ ታችም ሆኖ ሰውነቱ ላይ ያንን የሚረጨውን ነገር ያ ፕላስቲክ የተለጠፈው ሰውነት ላይ ያንን ሴንስ ሲያገኝ ደግሞ ወደ ሞባይል ስልካችን፣ ወደ ኮምፒውተር፣ ወደ ፈለገው ማስተላለፍ የመቻል ኃይል አለው። ይሄ ነው እንግዲህ ሰው። ስለዚህ ልክ ኤግዛክትሊ ሰውየው በሚውጥበት ጊዜ ያ ክኒኑ ልክ መሟሟት ሲጀምር ያንን ታይም ነው የሚያስተላልፈው። ስለዚህ ይሄ ለምንድን ነው ኢምፖርታንት የሆነው? በተለይ የአእምሮ ህመም በሽተኞች ላይ ያው ሁላችንም እንደምናውቀው ነው ለሶስት ነገሮች ነው የተፈቀደው። አንደኛ ለስኪዞፍሬኒያ የሚባል፣ ሁለተኛ ደግሞ ባይፖላር የሚባል በሽታ አለ፣ ለዚሁ የአእምሮ በሽታ ነው። ሶስተኛ ደግሞ ተጨማሪ ሆኖ ሜጀር ዲፕሬሽን የምንለው አለ፣ ክሊኒካል ዲፕሬሽን ለሱ ለሚሆኑ ነው። ይሄ ለምንድን ነው? ብዙ ጊዜ እንደ ሌሎች ሰዎች ሳይሆን የአእምሮ በሽተኞች ብዙ ጊዜ በሽታ እንዳለባቸው አያውቁትም። ራሳቸው ሌላው ሰው ያቅላቸዋል እንጂ ራሳቸው ስለማያውቁት መድኃኒት ያስፈልገናል ብለው አያስቡም እና ሐኪም ጋር ሲሄዱ መድኃኒቱ አልሰራም እያሉ ሐኪሞች ወይ መድኃኒት ይቀይራሉ ወይ ዶዙን ይጨምራሉ። ስለዚህ ያ ብዙ አይነት ኮንፊዥን ስላለ ያንን ለመቀነስ በሚል ነው ይሄ መድኃኒት የተሰራው። እናንተ ሰው ፕራይቬሲያችንን በሚል ቅሬታ የሚያሰሙ ሰዎች አሉ። ግን ይሄ በተለይ እንደዛ ለመድኃኒት ለመውሰድ ለሚያስቸግሩ ሰዎች፣ በራሳቸው ቁጥጥር ስር ያልሆነ ወይም በአእምሮ በሽታ ለተነኩ ሰዎች ሶሉሽን ተብሎ ነው የመጣው። ቴክኖሎጂ አለ። ይሄ እንግዲህ የመጀመሪያው መድኃኒት ነው ስንጠቀምበት ማለት ነው።
ፕሮፌሰር ብስራት፣ ተከታዩ ጥያቄ የሰውነታችን የበሽታ የመከላከያ ዘዴ ራሱ ሰውነትን ከሚጎዳባቸው የህመም አይነቶች ወይም በመጉዳት ከሚፈጠሩ የህመም አይነቶች የሚመደብ ነው። መልቲፕል ስክሎሮሲስ የተባለውና ይህ ከበሽታ መከላከያ ዘዴያችን የሰውነታችን የነርቭ ሽፋኖች የሚበላበት የሚያጠቃበት ሁኔታ የሚፈጠርበትን የሚረዳ መድኃኒት ስለመገኘቱ ነው በአይጦች ላይ የተደረገ ሙከራ ያረጋገጠው። እነኛን ተጎድተው የጠፉ የነርቭ ሽፋኖች መልሶ መተካት የሚያስችል ውጤት ሰጥቷል የተባለ ተስፋ ያሳደረ የመድኃኒት አይነት ነው በሳይንስ ጥናቶቹ መግለጫ ላይ ያየ ነውና፣ ስለዚህስ ምን ይነግሩናል?
መልቲፕል ስክለሮሲስ ያው ብዙ ጊዜ የነርቭ በሽታ ነው። በሽታው ለብዙ ሰዎችን ካለ ስንኩል እንዲሆኑ በዊልቸር እንዲሄዱ ካልሆነም ደግሞ የባሰ ሲመጣ ደግሞ ወደ ሞት የሚያደርስ በሽታ ነው። ብዙ ጊዜ የሚያጠቃውን ደግሞ ወጣቶችን ነው። በጣም የተወሰኑ ፌመስ የሆኑ ሰዎች በዚህ በመልቲፕል ስክለሮሲስ አፌክትድ ሆነዋል። እንደ ኢትዮጵያ በኢኩዌተር አካባቢ ያሉ በሙቀት አጠር ያሉበት ፀሐይ ዳይሬክትሊ በሚያገኙበት ሀገሮች ላይ ብዙ ባይከሰትም በዚህ በዌስተርን ካንትሪስ በዩሮፕ በጣም የተስፋፋ ያለ በሽታ ነው። እንዳልከው የበሽታው ዋናው ችግር ነርቮቹን ዙሪያውን የሚሸፍናቸው ሽፋን ከቨር አላቸው ፕሮቴክት የሚያደርጋቸው እና ነርቮች ቶሎ ቶሎ እንዲገናኙ እርስ በርሳቸው መልእክት እንዲተላለፉ እንደ ቴሌፎን ማለት ነው የሚያገናኙት ሜሴጃቸውን የሚያፈጥነው ሽፋን አላቸው። ምክንያቱ ምን በማይታወቅ ሁኔታ ሰውነታችን እነዛን ሽፋኖች ማይሊን ሽት ይባላሉ አታክ ያደርጋቸዋል እና በምን ምክንያት እንደሚጎዳቸው መነሻው ምን እንደሆነ እንዴትስ እንደሚቀጥል የምናውቀው ነገር የለም እና እነዛ ነርቮች ሽፋናቸው እስኪነሳ እርስ በርሳቸው መነጋገር እያቃታቸው ብዙ ችግር ይመጣል ማለት ነው። አሁን አንድ ቃለ ማንሳት እጄን ስዘነዝር ከአእምሮ ወደ እጄ ያ መልእክት ተላልፎ ነው ቃል ማነሳው። ያ መልእክት ካልተላለፈ እንዴት አድርጎ ነው እጄ የሚንቀሳቀሰው? እና በተለይ በእግራቸው የተለያየ በሽታዎች በዚህ ምክንያት ይመጣሉ እና እስካሁን የነበረው ሕክምና በመልቲፕል ስክለሮሲስ ያ ሰውነታችን ውስጥ ያለው የነርቮቹ ሽፋን ዳሜጅ እንዳያደርግ ኢሚዩን ሲስተማችንን የሚያስቆም ነው። አብዛኛው መድኃኒት እስከዛሬ ያለው ማለት ነው እሱ አታክ እንዳያደርገው ነው። እንግዲህ አዲሱ ነገር አሁን ምንድን ነው? ኦኬ እሱን ተውት ወይም ተጨማሪ ራሱ ማይሊን ሺቱ እንደገና ቢልድ ማድረግ ብንችል እኮ አታክም ቢደረጉ እንደ አዲስ መሙላት ይችላሉ። ይህ ትበሪ የቆየ ነው፣ ግን ውጤት ያለው ነገር እስከዛሬ አልታየም፣ እንደታሰበው አልተደረገም። አሁን በቅርብ እንግዲህ የተገኙት ነገሮች ምንድን ናቸው? አዎ ማድረግ ይቻላል። ይሄ ማይሊን ሺት የሚባለውን ከፕሮቲን የተሰራ ኬሚካል ነርቮቹን የሚሸፍነውን እንደገና ሲንተሳይዝ የሚያደርጉ ተስፋዎች አሉ የሚል ነው በዚህ ሳይንስ ጥናት ላይ የታየው ማለት ነው። ሕክምና እየሰፋ እየሰፋ ለእያንዳንዳችን ስፔሲፊክ የሆኑ ነገሮች እየተፈጠሩ ነው እና በተለይ እንደ ኤአይ ደግሞ ጨምርበት እሱ ደግሞ የበለጠ ነገሮችን ሲምፕሊፋይ እያደረገ 1000 ሰዓት የሚፈጀውን በአንድ ሰከንድ እየጨረሰ በተለይ ጄኔቲክ ቴስቶችን ሪዛልቱን ላብ ቴስትን አናላይዝ አድርጎ ስለሚያመጣልን ይሄ ሁሉ ጥሩ ጥሩ ነገር ነው እና ኤክሳይቲንግ ታይም እንዳልከው ማለት ነው።
የአሸንዳ በዓል በሰሜኑቱ የአገሪቱ ክፍል ከፍተኛ ስፍራ ከሚሰጣቸው የልጃገረዶች በዓላት መካከል አንዱ ነው። በዓሉ ከነሐሴ አጋማሽ ጀምሮ የሚከበር ሲሆን ልጃገረድ ሴቶች በዋነኝነት የሚሳተፉበትም ነው። ሙልጌታ ጽብሀ በዋዜማው ከወጣቶችና ከአዋቂዎች ጋር ቆይታ አድርጎ ያሰናዳው ዘገባ ይቀጥላል።
የአሸንዳ በዓል ለማክበር ከአዲስ አበባ ወደ መቀለ ከተማ እንደመጣች የገለጸችው ሰላማዊት ተካም ከአራት ዓመታት በኋላ በበዓሉ ምክንያት ቤተሰቦቿን ማግኘት መቻሏ ገልጻለች።
ከአራት ዓመት በኋላ ማለት ተከበረው ከአዲስ አበባ ነው የመጣሁት። በጣም ደስ ይላል። አሸንዳ ብቻ ለመሆኑ እያከበር ነው ያለ ነው። ከአራት ዓመት ከቤተሰብ ጋር ተለያይተ ከዛ ሁሉ ማዕት ወጥተ በሰላም ወደ ሀገር መግባት ቤተሰብን በሰላም ማግኘት በራሱ ከአሸንዳ በላይ ደግሞ ሌላ ነገር የሚፈጥርበት አሸንዳ ብቻ አይደለም። ድሮ ለአሸንዳ ለመጨፈር ባህሉ ለማክበር ነው። አሁን ግን ያለውን ሁኔታ ለማየት ቤተሰቦች ጋር ለመገናኘት ስለሆነ የዘንድሮ አሸንዳ ደግሞ ከአራት ዓመት በኋላ የተለየ ማለት ነው ለኛ። እኔ አሁን ከአዲስ አበባ ነው የመጣሁ ያለው። እንዴ ከሐዋሳ ነው የመጣችው? አንዷ እህቴ ደግሞ ከመቀሌ ነች። አራታችን እህትማማቶች ነን። ከአራት ዓመት በኋላ ነው ቤተሰብ ጋር ኢቭን የተገናኘ ነው ማለት። ስለዚህ ለኛ አሸንዳ አሸንዳ ብቻ አይደለም አሁን እያከበርን ያለው። እርግጠኛ ነኝ ለሁሉም የትግራይ ህዝብ አሁን ያሁኑ አሸንዳ የተለየ ነው። ምክንያቱም ከዛ ሁሉ ነገር ወጥተህ እንደዚህ በፍቅር ደግሞ ማክበር የተለየ ነገር የተለየ ስሜት አለው።
ለበዓሉ ማድመቂያ ጌጣጌጦች ለመግዛት በመቀሌ የተባለ አድ ሐቂ በተባለ ገበያ ያገኙት ሰላማዊት ለራሷና ለቤተሰቦቿ በቂ የሆነ ያሽንዳ ጌጣጌጦች ማግኘቷ ትናገራለች።
ይሄ አንገት መስቀል ገዛን፣ አሁን አምባር እየገዛን ነበር፣ ይሄንም ገዛን። እንደምታዩ ለልጆቻችንም አሁን ከበሮ እየገዛን ነው። ሁሌም እንደዚህ ሰላም፣ ከዛ ያንን ነገር እግዚአብሔር አስረስቶ በፍቅር ትግራይ ብቻ አይደለም ሰላም የምንመኘው እኛ ለሁሉም ሀገር ነው ሰላም። ምክንያቱም እኛ በዛ ህይወት አልፈናል። ሌላው በዛ ህይወት እንዲቀጥልም ጦርነትም እንዲሆን አልፈልግም። ለመላው ኢትዮጵያ ሰላም፣ ተፈናቃዮች በየሀገራቸው እንዲመለሱ በየቤቱ እኛ ደስ ብሎን ቤተሰብ አግኝተን ደስ ብሎናል። እነሱ ወደ ነበሩበት ወደ ቤታቸው እንዲመለሱ ለሀገራቸው እንዲያበቃቸው ሁሉም ሀገር ሰላም እንዲሆን።
አቶ ገበያው አባይ የተባሉ በአገር ባህል ልብስ ስራ የተሰማሩ በበኩላቸው ያለፉት ዓመታት ለትግራይ ህዝብ ከባድ ነበር ብለው ዘንድሮ ሰላም እየሰፈነ በመሆኑ ስራ ጀምረናል ብለዋል። ለአሸንዳ በዓል እንግዶች ወደ መቀለ ከተማ እየገቡ ናቸው ያሉት አቶ ገበያው የአገር ባህል ልብሶችም ተጠቃሚዎች እየጨመሩ እንዳሉ አብራርተዋል።
እኛ 3 ዓመት የሚባል ስራ አልሰራንም። ስራ የሚባል ያልነበር አሸንዳም አይዘከርም ነበር። እንኳን አሸንዳ ሊዘከር ራሱ እኛ የት እንደምንውል አናቀም ነበር። አሁን ግን ያው ትንሽ ሰላም ትንሽ እየሆነ ስለመጣ ስራ ይጀምረናል ነው። አሁን እንግዶች እየመጡ ነው። ትንሽ ከአዲስ አበባም ከውጭም ዲያስፖራም ትንሽ ይመጣሉ። እየመቆም ዝርያም አለ፣ ድርባ ድም የሚባል አለ፣ ከጥጥ የሚሰራ ከፈትል አለ። ያው የተለያየ አንስ ሰላሙ እንዲቀጥል ይሄ ድሮውን እንዲመጣ ሰላም ቀላል አይደለም። ሰላም ሁሉም ወጥተት ገባለ። ያው ልጆችን ቤተሰብ ሁሉ ትገናኛለ። ያለ ሰላም ጥሩ አይደለም። ያው ሁሉም አይተነዋል። ስለዚህ ያ ሰላም መቀጠል አለበት።
የአገር ባህል ልብስ እየገዛች ያገኘኋት መርሃዊት ካሳይ የተባለች የአሸንዳ በዓል ተሳታፊ በበኩሏ
በጣም ቆንጆ ነው፣ እንደዚህ አልጠበኩትም ነበረ፣ ግን በጣም ቆንጆ ነው። የአንገት የጆሮ ቀሚስ ሽፎኖች የአበሻ ቀሚስ አሁን እያገዛሁኝ ነው። ዋጋው ትንሽ ውድ ነው፣ ተወዷል። አሁን የተባልኩት የአበሻ ቀሚስ ከ20 ሺ ብር ከዛም በላዮች አሉ። መካከለኛ እስከ 12 ሺ እስከ 13 ሺ አለ፣ ከዛም ያንስ ይኖራል። ቀጣይ ምኞት ደግሞ ለሚቀጥለው አመት ከቤተሰብ ጋር ሰብሰብ ብለን በፍቅር በሰላም ሁሉም ሰላም ሆኖ ቤተሰብ ያጣው ቤተሰቡን አግኝቶ ሁሉም በሰላም በደስታ በፍቅር አንዱ እንድናሳልፍ
በሴቶች የጸጉር ማስዋብ ስራ የተሰማራች ትዕግስት አባትም ለአሸንዳ በዓል በተቋሟ 18 ሽሩባ የሚሰሩ ባለሙያዎች በማዘጋጀት ለአራት ተከታታይ ቀናት ቀንና ሌሊት የአሸንዳ ሴቶች እያስዋቡ እንደሚገኙ ገልጻለች።
በቃ የአሸንዳ የድሮ ባህላችን ነው እየተሰራ ያለው። አሁንም የአሸንዳ ማለት ጋሜ፣ ኖርማል ግልብጥ የሚባለው ድርማሙ ያለበት ከስር አለ፣ አሳም ይባላል። ብዙ አይነት ሹሩባ አሉ፣ ቀጫጭኖች። እነዚህ ለአሸንዳ የሚሆኑ ነገሮች እነሱ እየተሰሩ ነው። አሁን 2 ቀናችን ነው፣ ቀንና ሌሊት ቆመን እንደዚህ ማለት ነው። 2 ቀን ደግሞ አለን፣ 4 ቀን ሙሉ ቀንና ሌሊት ቆመን እናሳልፈዋለን። ወረፋ ያልደረሰው ደግሞ በእለቱም እስከ ግማሽ ቀን ይሰራል ማለት ነው። ከሌላ ጊዜ በተለየ እጥፍ ነው የጨመርነው። ሹሩባ ሰሪዎች ብቻ 78 ነበሩ፣ አሁን 18 ናቸው። ለበዓሉ ለማዳረስ እየሞከረ ነው፣ ግን እንደዛ አድርገንም እየተዳረሰ አይደለም። እንግዶችም እየመጡ ነው፣ ከአዲስ አበባም ይመጣለ፣ ከውጭም ይመጣለ። ቤተሰቡ ለማየት ማለት የነበርንበት ሁኔታ በሰበቡ አድርጎ ቤተሰቡ ለማየት ብዙ ሰውም እየመጣ ነው ያለው። ጥሩ ነው ያለው።
ከአራት ዓመታት በኋላ ዘንድሮ በዓሉ መከበሩ ባህሉ እንዲቀጥል የሚረዳ ነው ያለችው ትዕግስት ቀጣይ ተስፋዋና ምኞቷን እንዲህ ትገልጻለች።
ቀጣይ ምኞቴ በጣም ሰላም ያርግልን፣ ሀገራችን ሰላም ያርግልን። በቃ ብዙ ነገር አይተናልና አሁንም ጥሩ አይደለም። ግማሽ ትግራይ አሁንም ነጻ ስላልወጣ ብዙም ማለት ባህላችን ለማሳየት ነው እንጂ አሁን በጣም ደስ ብሎን ተርፎን ምናምን አይደለም። እንደዚህ ለብሰን ሹሩባ ተሰርተን እንትን የምንለው እና በቃ ከልባችን ደስታ እንዲሆን አሁን ውስጣችን ሙሉ ደስታ ሆኖ አይደለም። ብዙ ሀዘን አለ፣ የተጎዱ አሉ፣ ብዙ ነገሮች አሉ እና ተፈናቃዮች አሉ በረሃ ላይ ሆነው እና ተመችቶን አይደለም። ግን ያችን ነጻነት ተጠቅመን ባህላችን ላለመርሳት ለዓለምም ለማሳየት የምንፈልገው መልእክትም እያሳየን ባህላችን እንትን ለማድረግ ነው እንጂ ካሁን በኋላ ግን በጣም ከልባችን ደስ ብሎን የምናከብርበት ጊዜ በቃ ለሙሉ ዓለም ሰላም ነው የምመኘው።
ይህ በዓል በትግራይ ክልል የተለያዩ አካባቢዎች አሸንዳ፣ ማሪያ እንዲሁም አይንዋሪ ተብሎ የሚከበር ሲሆን በአማራ ክልል ደግሞ አሸንድዬ፣ ሻደይ እና ሶለል በመባል የሚከበር በዓል ነው። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
አድማጭ ተመልካቾቻችን ለምሽቱ ወደ ያዝነው አብይ ዘገባ ነው የምንሻገረው። ሂዩማን ራይትስ ዋች በሳውዲ ወሰን ዘቦች ከየመን ወደ ሳውዲ ድንበር ለመሻገር ሙከራ ያደረጉ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ጥገኝነት ጠያቂዎችና ፍልሰተኞችን ገድለዋል አለ። የሰብአዊ መብት ተሟጋቹ ተቋም ዛሬ ሰኞ ይፋ ባደረገው ሪፖርቱ ድርጊቱ የተፈጸመው በአውሮፓውያኑ መጋቢት 2014 ይቅርታ ከመጋቢት 2014 እስከ ሰኔ 2015 ባሉት ጊዜያት መሆኑንም አስታውቋል። ሀብታም ስዩም ዝርዝር አለው።
የሳውዲ አረቢያ የወሰን ዘቦች በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችንና ከለላ ጠያቂዎችን መግደላቸውን የሰብአዊ መብቶች ተሟጋቹ ቡድን ሂዩማን ራይትስ ዎች ዛሬ አስታውቋል። ድንበር ጠባቂዎቹ በኢትዮጵያውያኑ ላይ የመንና ሳውዲ አረቢያ ድንበር ላይ ግድያውን የፈጸሙት ከመጋቢት 2014 ዓ.ም እስከ ሰኔ 2015 ዓ.ም ባለው የአንድ ዓመት ጊዜ ውስጥ እንደሆነ ባስታወቀበት ሪፖርቱ አድራጎቱ አሁንም እንደቀጠለም ቡድኑ ጠቁሟል። እንዲህ አይነቱ በፍልሰተኞች ላይ ግድያ መፈጸም የሳውዲ አረቢያ መንግስት ፖሊሲ ከሆነ በሰብአዊነት ላይ የተፈጸመ ወንጀል ሲል ሂዩማን ራይትስ ዎች ጠርቶት የመንግስታቱ ድርጅት ምርመራ እንዲያደርግ አሳስቧል። የሳውዲ ባለስልጣናት ከዓለም እይታ በራቀው በዚህ አካባቢ በመቶዎች የሚቆጠሩ ሴቶችንና ሕፃናትን እየገደሉ የሀገራቸውን ገጽታ ለመገንባት በሚል ፕሮፌሽናል የጎልፍ ተጫዋቾችና የእግር ኳስ ቡድኖችን በመግዛት እንዲሁም በመዝናኛ ዝግጅቶች ላይ በቢሊዮኖች የሚቆጠሩ ዶላሮች እንደሚያፈሱ የተናገሩት የቡድኑ የስደተኞችና ፍልሰተኞች መብቶች መርማሪ ናዲያ ሃርድማን ይህ እንቅስቃሴያቸው ከሚዘገንኑት ወንጀሎች ትኩረት ሊሰርቁ አይገባም ብለዋል። 73 ገጾች ያሉት ይህ የሂዩማን ራይትስ ዎች ሪፖርት በተደራጀና በተዘጋጀ ሁኔታ እየተፈጸመ እንደሆነ የጠቆመውን በኢትዮጵያውያን ፍልሰተኞችና ከለላ ጠያቂዎች ላይ እየተካሄደ ያለውን ጥቃት መጉላላትና በደል በሰብና ላይ የተፈጸመውን ወንጀል ያለቀዋል ብሏል። በሪፖርቱ ላይ ቃለ መጠይቅ ከተደረገላቸው ኢትዮጵያን መካከል አንዱ በሳውዲ አረቢያ ድንበር ጠባቂዎች የደረሰባቸውን ጥቃት እንዲገልጿል። ለደህንነታቸው ሲባል ቃሎቻቸው የተነበቡት በሌሎች ሰዎች ድምጾች ነው።
It was during the night we were traveling toward the
Saudi. መሽቶ ነበር። ወደ ሳውዲ ድንበር እየተጓዝን ነበር። የሳውዲን የድንበር ጠባቂዎች አየናቸው። እንድንቆም አዘዙን። ከዛም ወደኛ እየቀረቡ መጡ። እየተራመዱ ይተኩሱብን ጀመር። አንድ ጥይት ከድንጋይ ተፈናጥራ እግሬ መታችኝ። አሁን እግሬ ከጉልበቴ አካባቢ ተሰብሯል።
ሌላው በዚህ ሪፖርት ላይ ቃሉን የሰጠ ፍልሰተኛ ያጋጠማቸውን ክስተትና በደል እንዲህ ገልጿል።
When the firing stopped, the Saudi border guards took us.
ተኩሱ ሲያቆም የሳውዲ ድንበር ጠባቂዎች ወሰዱን። የተያዝነው 7 ነበርን፣ 5 ወንዶች እና 2 ሴቶች። ድንበር ጠባቂዎቹ ልብሳችንን አስወልቀው ሴቶቹን ድፈሯቸው አሉን። ልጃገረዶቹ የ15 ዓመት ልጆች ነበሩ። ከመሃከላችን አንደኛውም ቢያለ ድንበር ጠባቂዎቹ እዛው ገደሉት። ልጆቹን ተገደል እንድንደፍር የተደረግንበት ላይ እኔም ተሳትፌያለሁ። አዎ ህይወቴን ለማትረፍ ስላደረኩት። ልጃገረዶቹም እንቢ ስላላሉ ህይወታቸው ተርፏል። ይህ ሁሉ የተፈጸመው እዛው የግድያው ቦታ ላይ ነው።
የመብት ተቋሙ 42 ኢትዮጵያውያንን ያናገረ ሲሆን 38 ፍልሰተኞችና 4 ደግሞ ቤተሰብና ወዳጆቻቸው መሆናቸውን ገልጸዋል። 350 ቪዲዮዎችን፣ ፎቶግራፎችን፣ በማህበራዊ መገናኛዎች የተጋሩ መረጃዎችንና የመቶዎች ኪሎ ሜትሮች ርዝመት ያለውን የሳውዲ የመን ድንበር የሳተላይት ፎቶግራፎችን መመርመሩን ለሪፖርቱ ግብዓትነት መጠቀሙንም አስታውቋል። የሳውዲ ድንበር ጠባቂዎች ከሚዘዋቸው ተሽከርካሪዎች ባንዱ ላይ ከባድ የጦር መሳሪያ የመሰለ ነገር በሳተላይት ካነሳቸው ምስሎች ማግኘቱን ገልጾ ቃለ መጠይቅ የተደረገላቸው ግለሰቦችም ይህንን እንዳረጋገጡለት አመልክተዋል። አንዲት ሴት ይህንን ብላለች።
We walked in the mountains for about 5 days.
በተራራው ለ5 ቀናት ያህል ተጓዝን። በቡድን ሆነን ነበር የምንጓዘው። በትንሹ 300 የምንሆን ሰዎች ነበርን። አብዛኞቹ ቡድኖች ሴቶች ናቸው። ከዛ ከድንበር ጠባቂዎች ተተኮሰብን። ግዙፍ የሮኬት ላውንቸር ነበር ወደኛ እየተተኮሰ የነበረው። እንደ ቦምብ ነበር። ከ300 ሰዎች 150ዎቹ ሞቱ።
ፍልሰተኞቹ በሕገ ወጥ የሰው አሸጋጋሪዎች ሰሜናዊ የመንን በተቆጣጠሩት በሁቲ ታጣቂዎች በመታገዝ ወደ ሳውዲ አረቢያ ለመሻገር ይሞክራሉ። አሸጋጋሪዎቹ አልታባትና አልራቅዋ የሚባሉ 2 ማቆያ ካምፖችን ያዘጋጁ ሲሆን ወደዚያ ለመግባትም ሆነ ከካምፑ ለመውጣት የሁቲዎቹን ፍቃድ ማግኘት እንደሚያስፈልግ መግለጻቸው ሰፍሯል። ምንም እንኳን እስካሁን የተገደሉት ቁጥር በእርግጠኝነት ባይታወቅም አራቋ ካምፕ አካባቢ 8 የወል መቃብሮች መኖራቸውን ሁማን ራይትስ ዎች ያረጋገጠ ሲሆን ሪፖርቱ በተጠናቀረበት ከመጋቢት 2014 ዓ.ም ተመረተ እስካለፈው ሰኔ 2015 ዓ.ም ተመረተ በነበረው ጊዜ ውስጥ 287 መቃብሮችን ከሳተላይት ምስሎች ላይ ማግኘቱን ገልጿል። ይሁን እንጂ በየቦታው የተጣሉና አፈር ያለበሱ አስክሬኖች በመኖራቸው የተገደሉ ሰዎች ቁጥር ከሚገመተው የበዛ ሊሆን እንደሚችል አመልክቷል። ሪፖርቱ ኢትዮጵያን ፍልሰተኞችና ከለላ ጥያቄዎች ደርሶባቸዋል ያለውን ጥቃቶችና በደሎች ዝርዝር ያሰፈረ ሲሆን የተባበሩት መንግስታት ድርጅት ምርመራ እንዲያደርግም ጠይቋል። የሳውዲ መንግስት ይህንን ፖሊሲውን በአስቸኳይ እንዲያቆምና በግልጽ ተጠያቂ እንዲሆን ሁማን ራይትስ ዎች አሳስበው የመንግስታቱ ድርጅትና የሚመለከታቸው አገሮች ጫና እንዲያደርጉ ጥሪውን አስፍሯል። በግምት 750 ሺህ ኢትዮጵያውያን ሳውዲ አረቢያ ውስጥ እንደሚኖሩና እንደሚሰሩ ብዙዎቹ ከሀገራቸው የወጡት ደህንነትና የበረቱ ሰብአዊ መብቶች ረገጣዎችን እየሸሹ መሆኑን ቡድኑ አመልክቷል። የቅርቡ የሰሜን ኢትዮጵያ ጦርነትም ለብዙዎች ስደት ሰበብ መሆኑን ጠቁመዋል።
አሁን ሰዓቱ የስፖርት ነው። የዓለም አትሌቲክስ ሻምፒዮንሺፕ ከ200 ሀገራት በላይ የሚወከሉበት ትልቅ የስፖርት መድረክ እንደመሆኑ መጠን ሌሎች አበይት ክንውኖችም ተስተናግደዋል። ስለ ክንውኖቹና ተያያዥ ጉዳዮች ሊያጋራን ባልደረባችን ኤቢሳ ነገሰ ከሃንጋሪ ቡዳፔስት በቀጥታ የስልክ መስመር ላይ ይገኛል። ጤና ይስጥልኝ ኤቢሳ፣ እንደምን አመሸ?
እንዴት ሄደን? ሰላም ነው?
ደህና ነን ኤቢሳ። እንግዲህ ከሰሞኑ በጣም ድንቅ የሆኑ ምስሎችን ስታጋራን እንዲሁም ደግሞ ለአድማጭ ተመልካቾቻችን እና የማህበራዊ ሚዲያ ገጻችን ተከታታዮች የተለያዩ ቪዲዮዎችን ስታጋራ ከመሃል ኢትዮጵያን አትሌቶች ያሉበት ሁኔታ የሚታወቅ ይመስለኛል። ስለዚህ ወደ ቀጥታ ማልፈው ወደ ዓለም አቀፍ ስፖርተኞችና አትሌቶች ጉዳይ ነው። ሌሎች አትሌቲክስን የተመለከቱ ርዕሰ ጉዳዮች አሉ። የትኛው ነው የተመልካቾችን እንዲሁም ደግሞ የአሰልጣኞችን ልብ ሰቅዞ ያዘው?
አመሰግናለሁ። እንደሚታወቀው የዓለም አትሌቲክስ ቡዳፔስት ላይ የተካሄደ ያለው በጣም ትልቅ መድረክ ከመሆኑ አንጻር ብዙ ቀልብን የሚስቡ ክንውኖች ተስተውሏል። በተለይ ከመጀመሪያው ቀን ጀምሮ ሺህ በሴቶች የተካሄደው ሩጫ ኢትዮጵያኖች ከአንድ እስከ ሶስት በመውጣት ከሀያ አመት በላይ የነበረውን ታሪክ ደግመውታል እና ያ አንዱ ነበረ። ሌላ ደግሞ በመቶ ሜትር ውድድር አሜሪካኑ ያሸነፈበት፣ በዛ ላይ ደግሞ ቴቦጎ ሌስቲሌ የሚባል አንድ አትሌት ቦትስዋና ነው፣ የሀያ አመት እድሜ ያለው እሱ በመጀመሪያ ታሪክ በአፍሪካ ታሪክ ውስጥ የብር ሜዳሊያ በማምጣት አዲስ ታሪክን ሰብረዋል። በዚህ እድሜ ሰሩን ይዟል እና የነበሩ ናቸው። በተለያየ የማጣሪያ ውድድሮች የተካሄዱበት፣ በዛ ላይ ደግሞ የስፔን ቡድን በወንድም በሴትም በእርምጃ ወርቅ ያገኙበት ክስተቶች ነበሩና እነዚህ ትልቅ ነበሩ።
ኤቢሳ፣ እንግዲህ እጅግ ብዙ አትሌቲክሱን ስለሚመለከቱ ውድድሮች ቀደም ሲል እንደገለጽኩት ስታጋራ ነበረ። ግን የአፍሪካውያን አትሌቶችና ዓለም አቀፍ አትሌቶች ያላቸው ውጤት ምን ይመስላል፣ እንዲሁም ደግሞ በመጪው ቀናት የሚጠበቁ ክንውኖች ምን ይመስላሉ የሚለውን ግለጽልንና ዘገባችንን እንፈጽም።
የአፍሪካናት የተሳትፉ ውድድሮች አሁን ድረስ በተለይ እና ባቶች እንደዚሁም ደግሞ በምት የተከናወኑ ናቸው። በተለይ የኬንያው አትሌት በአስር ሺህ ወንዶች ጆሹዋ ኬፕቴጊ ያሸነፈበት፣ እንደዚሁም ደግሞ የኡጋንዳው ማለት ፈልጌ ነው ዳንኤል ሲሚሩ የኬንያው ደግሞ ሁለተኛ ወጣበትና ሰለሞን ይሄ አስር ሺህ ሜትር የሚታወቀው ኬንያውያን በተለይ ኢትዮጵያውያን ደግሞ ኡጋንዳውያን ጥሩ
ትንሽ የድምጽ መቆራረጥ አለ መሰለኝ ኤቢሳ። እሺ፣ ቀጥል። አሁን ይሰማል። ቀጥል።
አዎ እና እንደ ሜታው እንዳልኩት ቀደም እንዳነሳውት ጆሹዋ ኬፕቴጊ ሶስተኛውን ያለም ሻምፒዮና ነው እንትና አሸንፎ የወሰደው ከ2021 ጀምሮ ካውንት ድረስ አሉት ሶስቱም ተከታታይ 10000 ወስዷል። ስለዚህ ትልቅ ስኬት ነው በአፍሪካ ዩኒቲ የተገኘው ማለት ነው። ሌላው ደግሞ ትልቁ ላንሳችልሽ እንፈልገው ቀደም እንዳነሳውት በ100 ሜትር በአፍሪካ ታሪክ ያውም በ20 ላይ ያለ ቴቤጎ የቦትስዋናው አትሌት ሁለተኛ በመሆን በአፍሪካ ታሪክ የመጀመሪያውን ብር በማግኘት ትልቅ ሪከርድ የሰበረ አትሌት ሆኗል።
አመሰግናለሁ። ኤቢሳ ከይቅርታ ጋር እንግዲህ ሰዓታችን ስለተጠናቀቀ ነው በተከታይ ዘገባዎችን የምታደርሰን ይሆናል። ኤቢሳ ነገሰ ከቡዳፔስት ነበር። ተመልካቾቻችን አብራችሁ ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶን በመምራት፣ ቆንጅታዬ በአርትዖቱ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።